ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 5 2014 ዓ.ም ዝግጅታችን ጀመረ። አንድ መቶ 65 የእርዳታ አቅርቦት የጫኑ ተሽከርካሪዎች ወደ ትግራይ ክልል መግባታቸውና 94ቱ ደግሞ በመንገድ ላይ መሆናቸውን የዓለም የምግብ ፕሮግራም አስታወቀ። በዚህ ጉዳይ ላይ ዘርዘር ያለ ዘገባ በአብይ ርዕስ እናስደምጣችኋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል የጸጥታ ኃይሎችና ታጣቂዎች በወሰዱት ያልተመጣጠነ የኃይል እርምጃ ሰዎች መገደላቸውን በተመለከተ ያወጣውን ሪፖርት የሶማሌ ክልል አምኗል። በዚህም ጉዳይ ላይ ዘርዘር ያለ ዘገባ በምሽቱ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችንም ይዘናል። አብራችሁን ቆዩ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ።
ትክክል ነው፣ ተመጣጣኝ የሆነ እርምጃ አይደለም የተወሰደው። በወቅቱም ነግረናቸዋል ሰብስበን።
የሶማሌ ክልል ምክትል ፕሬዚዳንት አቶ ኢብራሂም ኦስማንን ነው የሰማችኋቸው። የፕሮግራማችን ፕሮዲውሰር ከስቱዲዮ በምሽቱ ከያዝነው የዕለቱ አብይ ርዕስ ዘገባ ቀንጨብ አድርጎ ነበር ያስደመጠን። ይዘናቸው እንመለሳለን ከዜና በኋላ። የዝግጅት አቀናባሪያችን ኤልያስ አስማረ ነው። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ የዌብና የማህበራዊ ድረገጽ አዘጋጃችን ደግሞ አበባየው ገበያው ናት። እስከ ምሽቱ 4 ሰዓት ድረስ አብረውን ያመሻሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ከዓለም ዜና ወደ አሰባሰብናቸው ዜናዎቻችን እንውሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት የኢኮኖሚስት መጽሔት ጋዜጠኛ ታም ጋርድነርን የሥራ ፈቃድ ነጠቀ። የኢትዮጵያ የመገናኛ ብዙሃን ባለሥልጣን ለኢኮኖሚስት መጽሔት የኢትዮጵያ ወኪል ቶም ጋርድነር በጻፈለትና በማኅበራዊ ገጹ ላይ ባጋራው ደብዳቤ ፈቃዱ የተሰጠህ ሙያው የሚጠይቀውን ስነ ምግባርና የሀገሪቱን ሕግና ደንብ በጥብቅ አክብረህ እንድትሰራ ሲሆን እነዚህን የጋዜጠኝነት ሙያ መስፈርቶች አለማክበርህ አሳዝኖናል ይላል። በዚሁ ደብዳቤ ላይ ጋዜጠኛውን በተደጋጋሚ አነጋግረነዋል። በቃልና በጽሑፍ ማስጠንቀቂያ ብንሰጠውም የተሳሳተ አሰራሩን ለማስተካከል ፈቃደኛ ሆኖ አላገኘነውም ያለው የመገናኛ ብዙሃን ባለስልጣኑ የስራ ፈቃዱ መሰረዙን አስታውቋል። ኢኮኖሚስት መጽሔት በምትኩ ስራውን አድላዊ ባልሆነና በነጻነት የሚሰራ ነጻ ጋዜጠኛ የሚመድብ ከሆነ በደስታ እንቀበላለን ብሏል ባለስልጣኑ። በጉዳዩ ላይ የጋዜጠኛውንና የድርጅቱን የኢኮኖሚስትን ምላሽ ለማግኘት ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። ትግርኛና አፋን ኦሮሞ በጉግል ቀጥታ ትርጉም ውስጥ ገቡ። ጉግል 24 የአፍሪካ ቋንቋዎች ተናጋሪዎች መድረኩን በቀላሉ መጠቀም እንዲችሉ የቀጥታ ትርጉም አገልግሎት ውስጥ ያካተታቸው መሆኑን አስታውቋል። ግዙፉ የኢንተርኔት ላይ መቅዘፊያ ጉግል ከትናንት በስቲያ ባወጣው መግለጫ ቀደም ሲል አገልግሎት ሲሰጥባቸው በቆዩ ቋንቋዎች ላይ አፋን ኦሮሞንና ትግርኛን መጨመሩን አመልክቷል። በዓለም አቀፍ ደረጃ በ133 ቋንቋዎች የቀጥታ ትርጉም አገልግሎት የሚሰጠው ጉግል አፋን ኦሮሞና ትግርኛ በቴክኖሎጂው ዘርፍ በቂ ትኩረትና ሽፋን ሳይሰጣቸው መቆየቱን ጠቁሟል። ሁለቱን ጨምሮ ሰሞኑን የተጨመሩ ቋንቋዎች በዓለም ዙሪያ 300 ሚሊዮን ሰው የሚጠቀምባቸው መሆኑንም ጉግል ባወጣው መረጃ ገልጿል። በዓለም አቀፍ የኮቪድ-19 ዜና የዓለም መሪዎች የኮቪድ-19 ወረርሽኝን ለመዋጋት ከ3 ቢሊዮን ዶላር በላይ ለማዋጣት ቃል ገቡ። ቤሊዝ፣ ጀርመን እና ኢንዶኔዥያ ትናንት በጋራ በርቀት የቪዲዮ ጉባኤ ባስተናገዱት በዚህ በዩናይትድ ስቴትስ የተመራ ስብሰባ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባስተላለፉት መልእክት ዛሬ ሀገራችን በወረርሽኙ አሳዛኝ ምዕራፍ ላይ ትገኛለች። በበሽታው ሳቢያ የሞቱት ሰዎች ቁጥር 1 ሚሊዮን ሞልቷል ብለዋል። ባይደን ወረርሽኙን ለመዋጋት የጠየቁት የብዙ ቢሊዮን ዶላር አስቸኳይ ወጪም በዩናይትድ ስቴትስ ኮንግረስ አልተፈቀደላቸውም። በዓለም ዙሪያም ብዙ ሚሊዮኖች ሞተዋል። ሕፃናት ያለወላጅ ቀርተዋል። አሁንም በየቀኑ በሺዎች የተቆጠሩ እየሞቱ ነው ያሉት የዩናይትድ ስቴትሱ ፕሬዚደንት በተቻለን መጠን ተጨማሪ ሰዎች ለህልፈት እንዳይዳረጉ በመከላከል ያጣናቸውን ሰዎች ማክበር ይኖርብናል ብለዋል። የጣሊያን፣ የጃፓን፣ የኒውዚላንድ እና የሩዋንዳን ጨምሮ የሀገሮች ተወካዮች እንዲሁም የማይክሮሶፍት መስራቹን ቢል ጌትስን የመሳሰሉ የበጎ አድራጎት መሪዎች በዓለም አቀፉ ጉባኤ ላይ የተካፈሉ ሲሆን በብዙ ቢሊዮን ዶላር የተቆጠረ እርዳታ ለማድረግ ነው ቃል የገቡት። ድጋፉ በክትባት፣ በቴክኖሎጂያዊ እርዳታና በመሳሰለው መልክ የሚሰጥ መሆኑ ተመልክቷል። ይህ በዚህ እንዳለ ኮቪድ-19 ተወግዷል ማለት ስህተት መሆኑን የዓለም የጤና ድርጅት አስገነዘበ። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በሁለተኛው በዩናይትድ ስቴትስ መሪነት የተዘጋጀ ዓለም አቀፍ ጉባኤ ላይ ባደረጉት ንግግር በዓለም ዙሪያ በኮቪድ-19 የሚያዙና ለህልፈት የሚዳረጉ ሰዎች ቁጥር እየቀነሰ ቢሆንም ወረርሽኙ ግን ገና አልተወገደም። በሁሉም ቦታ ሳይወገድ ብቻውን ሊያበቃበት የሚችል ስፍራ ደግሞ ሊኖር አይችልም ብለዋል። ከሰባ በሚበልጡ ሀገሮች እንዲያውም የቫይረሱ ተጋላጮች ቁጥር እየጨመረ ነው፣ የሚመረመሩ ሰዎች ቁጥርም እየቀነሰ ነው ብለዋል ዶክተር ቴድሮስ። ክትባትን በሚመለከትም ዝቅተኛ ገቢ ባላቸው ሀገሮች ከአንድ ቢሊዮን በላይ ያልተከተቡ ሰዎች እንዳሉ ነው ያስገነዘቡት። በሌላ የአፍሪካ የኮቪድ-19 ዜና በአፍሪካ ህጉር የኮቪድ-19 ክትባት እንዲያመርት ፈቃድ በማግኘት የመጀመሪያ የሆነው የመድኃኒት ፋብሪካ የመጣለት የክትባት ትዕዛዝ አንድም ባለመኖሩ የተነሳ በቅርቡ መዘጋቱ አይቀርም ሲል ኒውዮርክ ታይምስ ዘገበ። የደቡብ አፍሪካው አስፐን ፋርማኬር ክትባቶቹን ማምረት ፈጽሞ እንዳልጀመረ ነው ዘገባው ያመለከተው። ኩባንያው ከዩናይትድ ስቴትሱ ጃንሰን ኤን ጃንሰን ጋር የኮቪድ-19 ክትባት ለማምረት ውል ተፈራረመ ተብሎ ባለፈው ዓመት ዜናው ሲሰማ አፍሪካ ላለባት የክትባት እጥረት መፍትሄ ተገኘ ተብሎ በስፋት መወራቱ የሚዘነጋ አይደለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ራንድ ፖል ትናንት ለዩክሬን በሚሰጥ የ40 ቢሊዮን ዶላር ድጋፍ ላይ ድምፅ እንዳይሰጥ አደረጉ። በዚህም ከሩሲያ ወራሪ ኃይል ጋር እየተፋለመች ላለችው ለዩክሬን ዩናይትድ ስቴትስ በአፋጣኝ እርዳታ ለመላክ የያዘችውን ጥረት አጓተውታል። ሴኔተር ፖል የራሳችንን ኢኮኖሚ አውድመን ዩክሬንን ልንረዳ አንችልም ብለዋል። በመወሰኛ ምክር ቤቱ የቀረበው የዩክሬን ድጋፍ ረቂቅ ሕግ ሙሉ ድምፅ ቢያገኝ እርዳታውን አፋጥኖ ለመላክ ይቻል ነበር። ሆኖም ሴኔተሩ የወሰዱት እርምጃ የድምፅ አሰጣጡን በአንድ ሳምንት አዘግይተውታል። ይህ በዚህ እንዳለ ዩክሬን ማሪዮፖል ከተማ በሚገኘው የብረታ ብረት ኢንዱስትሪ ያሉትን 38 ቁስለኛ ወታደሮቿን በማረከቻቸው ሩሲያውያን ወታደሮች ለውጥ ለማስለቀቅ የተጀመረው ድርድር እንደቀጠለ መሆኑን ዩክሬን አስታውቃለች። አስቸጋሪ ድርድር መሆኑንም አክላ ገልጻለች። የተባበሩት የአረብ ኤሚሬቶች የረጅም ጊዜው መሪ ሼክ ሐሊፋ ቢን ዛይድ ነህንያን በዛሬው ዕለት በ73 ዓመታቸው አረፉ። የተባበሩት ኤሚሬቶች የፕሬዝደንታዊ ጉዳዮች ሚኒስቴር ለ40 ቀናት የሚቆይ የሐዘን ጊዜ አውጇል። በዚሁ የሐዘን ወቅት ለ3 ቀናት የመንግስትም የግልም መስሪያ ቤቶች ዝግ ይሆናሉ፣ የሀገሪቱ ባንዲራም ዝቅ ብሎ ይውለበለባል ብሏል። ዜና ረፍታቸውን ተከትሎ ከአካባቢው ሀገሮች በቀዳሚነትም አቡዳቢ ከምትደግፋቸው የአረብ ሀገሮች መሪዎችና ከመላው ዓለም የሐዘን መግለጫ እየጎረፈ መሆኑ ተዘግቧል። ሀገራቸውን ከነበረባት የዕዳ ጫና አላቀው ታላቅ የኢኮኖሚ እድገቷን የመሩት ፕሬዚደንቷ ሼክ ሐሊፋ ቢን ዛይድ አልናህያን ከዓለም በሰማይ ጠቀስነቱ ወደር የሌለው ሕንፃ ቡርጅ ሐሊፋ በስማቸው ተሰይሞላቸዋል። ሼክ ሐሊፋ እንደ አውሮፓውያን አቆጣጠር በ2014 ባጋጠማቸው የአንጎል ውስጥ ደም መፍሰስ አጣዳፊ የቀዶ ጥገና ሕክምና ከተደረገላቸው ወዲህ ዕለታዊ የአመራር ስራዎቻቸውን ትተው እንደቆዩ የሚታወስ ነው። በመጨረሻም ዩናይትድ ስቴትስ ከደቡብ ምስራቅ እስያ ሀገሮች ማህበር ጋር የማሪታይም ትብብር ለማድረግ ያላትን አዲስ እቅድ አስተዋውቃለች። የማህበሩ የአዚያን አባል ሀገሮች መሪዎች ዛሬ አርብ ዋሽንግተን ላይ የተሰባሰቡ ሲሆን ዩናይትድ ስቴትስ አዲሱን እቅዷን ይፋ ያደረገችው ቻይናን በሚመለከት ጉዳይ ከሀገሮቹ ጋር ያላትን አንድነት ለመግለጽ እንደሆነ ተመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 5 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ ዘገባችን እንወሰዳችሁ። ባለፈው ሳምንት የእርዳታ አቅርቦት የጫኑ 165 ተሽከርካሪዎች ወደ ትግራይ ክልል መድረሳቸውንና 94 ተሽከርካሪዎች ደግሞ በጉዞ ላይ መሆናቸውን የዓለም የምግብ ፕሮግራም አስታውቋል። የድርጅቱ መረጃን ያረጋገጡት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከዚህ ውጪ በአየርና በየብስ የሚደረገው የእርዳታ አቅርቦት መቀጠሉን አብራርተዋል። ይሁን እንጂ ወደ ትግራይ ክልል እየገባ ነው የተባለው የእርዳታ አቅርቦት ከሚያስፈልገው እጅግ አነስተኛ መሆኑንና በዚህም ምክንያት ሞትና ረሃብ እየተስፋፋ እንደሚገኝ የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ በቅርቡ ለአሜሪካ ድምጽ ተናግረዋል። ወደ ክልሉ ለሚደረገው የእርዳታ አቅርቦት ማነስ የትግራይ ክልል አመራሮችና አንዳንድ የረድኤት ድርጅቶች መንግስትን ተጠያቂ ቢያደርጉም መንግስት ግን ወንጀላውን አይቀበለውም። ኬኔዲ አባተ ዝርዝር ያለ ዘገባ አለው።
የዓለም ምግብ ፕሮግራም ባለፈው ሳምንት የእርዳታ አቅርቦት የጫኑ 165 ተሽከርካሪዎች ወደ ትግራይ ክልል ደርሰው 3000 ቶን ምግብ ማከፋፈሉን እንዲሁም 3400 ቶን የምግብ እርዳታ ደግሞ በክልሉ ወደሚገኙ ማከፋፈያ ጣቢያዎች መላኩንና ለ120000 ዜጎች ምግብ ተደራሽ መሆኑን ትናንት በትዊተር አድራሻው አስታውቋል። ድርጅቱ አክሎም በአሁኑ ወቅትም እርዳታ የጫኑ 94 ተሽከርካሪዎች ወደ ክልሉ እያቀኑ ነው ብሏል። የድርጅቱን መረጃ ያረጋገጡት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከዚህም ውጭ ከሐምሌ 2013 ዓ.ም ጀምሮ በአየርና በየብስ የሚደረገው የእርዳታ አቅርቦት መቀጠሉን አብራርተዋል።
ከሐምሌ ወር 2013 እስካሁን በጥሬ ገንዘብ 1.76 ቢሊዮን ብር ወደ ትግራይ እንዲገባ ተደርጓል። ይህም ለሰብአዊ ድጋፍ አቅርቦት በአየር ትራንስፖርት የተጓጓዘ እንዲሁም ቅድም ያካልኩ ውጪ 92 አጋር ድርጅቶች የተሳተፉበት ነው። መድኃኒት በኪሎግራም 202,079፣ የተመጣጠነ ምግብ በኪሎግራም 406,403፣ ምግብ ነክ ያልሆነ ድጋፍ ውሃና ንጽህና መጠበቂያ መጠለያና ቁሳቁስ እንዲሁም እርሻ ስራ የሚውል 91,558 በኪሎግራም ለሰብአዊ ድጋፍ አቅርቦቱ በአየር ትራንስፖርት ተጓጉዟል። ምግብ የተመጣጠነ ምግብን ጨምሮ በሜትሪክ ቶን 50,921 ለሰብአዊ ድጋፍ አቅርቦት በየብስ ትራንስፖርት ተጓጉዟል። ምግብ ነክ ያልሆነ ድጋፍ ውሃ፣ መጠለያ፣ ቁሳቁስ፣ ፕሮቴክሽን፣ አሁንም የተለያዩ አጋር አካላት ነው ይህን ያደረጉት፣ በሜትሪክ ቶን 9,563 በየብስ ትራንስፖርት ተጓጉዟል። ነዳጅ በሊትር 401,029 በWFP እና በዩኤንኤችሲአር በሚያዝያ ወር ተጓጉዟል በየብስ ትራንስፖርት።
ይሁን እንጂ ወደ ትግራይ ክልል እየገባ ያለው የእርዳታ አቅርቦት ከሚያስፈልገው አንጻር እጅግ አነስተኛ መሆኑን አንዳንድ የእርዳታ ድርጅቶችና ክልሉን በመምራት ላይ የሚገኘው የህወሓት ባለስልጣናት በተደጋጋሚ በመግለጽ ላይ ናቸው። በዚህ ጉዳይ ላይ ባለፈው ሳምንት ለአሜሪካ ድምጽ ማብራሪያ የሰጡት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ወደ ትግራይ ክልል እየገባ ያለው እርዳታ እጅግ አነስተኛ መሆኑን ጠቅሰው በዚህም ምክንያት እየደረሰ ስላለው ጉዳት ተናግረዋል።
ባለፉት 9ና 89 ወራት ከሐምሌ ጀምሮ ወደዚህ የመጣው የምግብ አቅርቦትናይ በጣም ዝቅተኛ ነው። ከ40 ሺህ ሜትሪክ ቶን ወይ ደግሞ ከ400 ሺህ ይብዛ እንበልና ግድ የለ በማክሲም በከፍ አድርገን እንወሰደው 500 ሺህ። ስለዚህ ያንድ ወር ወይ ደግሞ ያንድ ጊዜ ግማሽ አልደረሰም ማለት ነው። ስለዚህ ይህንን ባለመድረሱ ህዝቡ ላይ ሞት ምንም የተጠበቀ ነው። መታረዝ መራብ የተለመደ ነው። አሁን እንዲህ ያክል ሰው ሞተ ለማለትም ያለን ኢንፍራስትራክቸር የስልክም የሌላም ፋሲሊቲ እጥረት ስላለ መናገርም እየከበደን ነው። ኢንፎርሜሽን ማግኘት እየቸገረን ነው። ስለዚህ የትግራይ ህዝብ እንግዲህ በሀብቱ በንብረቱ ወይ ደግሞ በመንግስት መታገዝ ሲገባው ከዛም አልፎ መንግስት ነው እንግዲህ ይህን ማቅረብ ሲገባው የነበረው እሱ ማቅረቡ ይተውና ለጋሽ ድርጅቶችም ራሱ እናቅርብ ብለው ሀሳብ ሲያቀርቡ ወይ ደግሞ ሀብታቸው ወደዚህ መድበው ሲያሰማሩ ምላሽ እየሰጠ አይደለም። ህዝቡ እየተራበ እየተቸገረ ነው ያለው። በጣም ከፍተኛ ጥላቻም እያሳደረበት ነው። ከዚህም አልፎ የኢትዮጵያ ህዝብ ለምን ዝም አለ የሚልም ቅሬታ አለው።
ጦርነትና ረሃብን በመሸሽ ከትግራይ መፈናቀላቸውን የሚገልጹ በሺዎች የሚቆጠሩ ሰዎች ወደሚገኙባት ሰቆጣ በማቅናት ቪኦኤ ያነጋገራቸው ተፈናቃዮች የሚበላ ምንም ነገር የሌላቸው በመሆኑ መፈናቀላቸውን ተናግረዋል። አንዳንድ አስተያየት ሰጪዎች አማራጭ በማጣት የቤተሰብ አባላትን ትተው ራሳቸውን ለማትረፍ በማሰብ መፈናቀላቸውን ጭምር ነው የሚገልጹት። የእርዳታ ድርጅቶች ያልተገደበ ተደራሽነት እንደተፈቀደላቸው የሚገልጸው የኢትዮጵያ መንግስት በበኩሉ ለእርዳታው አቅርቦት ማነስ በአንድ በኩል የእርዳታ አቅራቢ ድርጅቶችን የአቅርቦት ውስንነት፣ በሌላ በኩል ደግሞ ህወሓትን ተጠያቂ ያደርጋል። በሌላ በኩል ለእርዳታ የተዘጋጀ በቂ የምግብ ክምችት እንዳላቸው የሚገልጹት እንደ ዩኤስአይዲ ያሉ የተራድሮ ድርጅቶች አሁንም ድረስ ለአቅርቦቱ ማነስ መንግስትን ተጠያቂ ያደርጋሉ። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ግን ውንጀላውን አይቀበሉም።
ከሐምሌ ወር ጀምሮ እስከ ግንቦት አንድ እንግዲህ ስንት ድርጅቶች ቅድም ብያለሁ በገንዘብ የተሳተፉ በሰብአዊ ድጋፍ የተሳተፉ በሙሉ እያደረጉት ነው። የኢትዮጵያ መንግስትን እያደረገ ያለውን ትብብር ለማጠልሸት የተለያዩ አካላት የሚሰነዝሯቸው አሉታዊ ወሬዎች ግን ተገቢ እንዳልሆነ መግለጽ ፈልጋለሁ። ተገቢ አይደለም። ይሄ ለምን የኢትዮጵያ መንግስት አንድም በአየር ትራንስፖርቱን ፈቅዶ ቅድም የገለጽኩልህ ድርጅቶች እንግዲህ እያጓጓዙ ነው፣ ነዳጅን ጨምሮ መድኃኒት፣ ሌሎችም ምግብና ምግብ ነክ ያሉ ድጋፎች። ይሄ የሆኑ ባሉበት ሁኔታ ግን በተለያየ መልኩ የሚነገሩት አሉታዊ ነገሮች ሁሉ ረብ የሌላቸው። በሌላኛው ግን ተቃራኒ ቡድን ምን አለ? ትንኮሳው አለ። ትንኮሳው ምንድን ነው? አልደረሰም በማስባል የኢትዮጵያን ገጽታ ለማበላሸት የሚደረግ ጥረት ነው። ከዚያ ውጭ ግን የኢትዮጵያ መንግስት ተባባሪነቱን በየብስም ሆነ በአየር ትራንስፖርት ፈቃዱን እንዲያገኙ በማድረግ እየተሰራ መሆኑን መግለጽ ፈልጋለን።
ድርጅቶቹ አሁን ያለምንም ገደብ የፈለጉትን ያክል መጠን ማጓጓዝ ይችላሉ፣ በየብስም በአየርም።
አንድም የሚገታ ነገር የለም በኢትዮጵያ መንግስት። ምናልባትም ጦርነቱን የሚያባብሱ ሌሎች ነገሮች እንዲታገዱ ወይም እንዳያልፉ የሚደረጉት ካልሆነ በስተቀር ቅድም በገለጽኩልህ ከጥሬ ገንዘብ ዝውውር ምግብና እስከ ምግብ ነክ ያልሆኑ ነገሮች ሁሉ በመፍቀድና ሁኔታዎችን በማመቻቸት በኩል የኢትዮጵያ መንግስት እየሰራ ነው።
ወደ ትግራይ ክልል የሚደረገው የእርዳታ አቅርቦት ለማነሱ የፌዴራል መንግስትና ህወሓት ጣታቸውን በሚቀሳሰሩበት በአሁኑ ወቅት ታዲያ ትግራይ ክልል ውስጥ በመቶ ሺዎች የሚቆጠሩ ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ እንደሚኖሩ የረድኤት ድርጅቶች ይናገራሉ። በሌላ በኩል በኢትዮጵያ የዓለም ምግብ ፕሮግራም አንድ ቃል አቀባይ ለአሜሪካ ድምጽ ሲናገሩ በአፋርና አማራ ክልል ለሚገኙ የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ሰዎችም የተለያዩ አቅርቦቶች እየተከፋፈሉ መሆኑን ገልጸዋል። በእነዚህ ክልሎች ያለው ተደራሽነት በአንጻራዊነት የተሻለ ስለመሆኑ አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ የራዲዮ በቴሌቪዥን ዝግጅታችንን ነው። ወደ ተከታዩ ዘገባችንን እንወሰዳችሁ። የጸጥታ አካላትና የታጠቁ ኃይሎች ከመጠን ያለፈ የኃይል እርምጃ በመጠቀም 11 ሰላማዊ ሰዎችን ገድለዋል፣ በትንሹ 33 ሰዎች ላይ የአካል ጉዳት አድርሰዋል በሚል በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት የቀረበበት የሶማሌ ክልል ድርጊቱ መፈጸሙን አምኗል። የሶማሌ ክልል ምክትል ፕሬዚዳንት አቶ ኢብራሂም ኦስማን የክልሉ የጸጥታ አካላት ያልተመጣጠነ ኃይል መጠቀማቸውን አረጋግጠዋል። ይሁንና የድርጊቱ ፈጻሚዎች ለሕግ እንዳልቀረቡ የሚገልጸውን የሪፖርቱን ክፍል አስተባብለዋል። ስህተቱን የሰሩትና ሰርተዋል ተብለውም የተጠረጠሩት የፖለቲካ አመራሮችም ሆኑ የጸጥታ ኃይሎች ላይ አስፈላጊው ማጣራት እየተወሰደ ነው ብለዋል። አዲስ ቸኮልና ያነጋገራቸው ዝርዝሩን እንደሚከተለው ያቀርበዋል።
የሶማሌ ክልል መንግስት ምክትል ፕሬዚዳንት አቶ ኢብራሂም ኦስማን በተለይ ለአሜሪካ ድምጽ በሰጡት ቃል የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት ላይ እንደተጠቀሰው የክልሉ የጸጥታ አካላት ያልተመጣጠን ኃይል መጠቀማቸውን አረጋግጠዋል።
ትክክል ነው። ተመጣጣኝ የሆነ እርምጃ አይደለም የተወሰደው። በወቅቱም ነግረናቸዋል ሰብስበን።
የኢሰመኮ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማድ አብዱልፈታ ትላንትና ስለ ሪፖርቱ ለአሜሪካ ድምጽ ባስረዱበት ወቅት የክልሉ መንግስት ለተጎጂዎቹ ካሳ መስጠቱን ጠቁመው፣ ይሁንና ከካሳው ባሻገር አጥፊዎቹ ለህግ መቅረብ ነበረባቸው ብለዋል። የክልሉ ምክትል ፕሬዚዳንት አቶ ኢብራሂም በፖለቲካ ተሿሚዎችም ሆነ በጸጥታ ኃይሎች ላይ እርምጃ ለመውሰድ ማጣራት መጀመራቸውን በመግለጽ በዚህ ጉዳይ ላይ በኮሚሽኑ የተገለጸውን አስተባብለዋል።
አይ ቲንክ ሙሉ መረጃውን ማግኘት የተቻላቸው አልመሰለኝም። ሁለት መሰረታዊ ነገሮችን ሰርተናል። ችግሩ እንደተከሰተ በፓርቲ ደረጃ ያሉ አመራሮችን ከዞን እስከ ወረዳ ድረስ ያሉትን ተገምግመው የችግሩ ባለቤት የሆኑ አካላቶችን በየደረጃው እርምጃ ለመውሰድ አቅጣጫ ተቀምጧል። ስለዚህ ይሄ የግምገማ ሂደቱ ኦልሬዲ አሁን እየሄደ ነው ያለው። ስለዚህ ወረዳ ሌቭልም በዞን ሌቭልም በዚህ ችግር ውስጥ ተሳታፊ የነበሩ አካላቶች ካሉ በፓርቲ ዲስፕሊን መሰረት ተገቢውን እርምጃ የሚወሰዱ ናቸው የሚሆኑት።
የጸጥታ ኃይሎቹም ላይ ተመሳሳይ ማጣራት እየተወሰደ መሆኑን የገለጹት አቶ ኢብራሂም፣ ይሁንና የጸጥታ ኃይሎቹ በዚህ ወቅት መገኘታቸው የከፋ አደጋን ያስቀረ ነው ብለዋል።
እዛ አካባቢ በጣም ብዙ ማህበረሰቦች የጎሳ ግጭት በሚመስል መልኩ ቴንሽን ነበረ በወቅቱ። ስለዚህ እነሱም የደረሳቸው መረጃዎች ይህ ማህበረሰብ በጊዜው ቶሎ ጸጥታ ኃይሎች ባይገቡ እርስ በእርሱ የሚተላለቁበትና ከዚህ የበለጠ ዳሜጅ ሊደርስ የሚችል እንደሆነ በመገመት የጸጥታ ኃይል በጊዜው በወቅቱ እንዲሰማራ ሆኗል። ስለዚህ ይሄን መሰረት ተደርገው አሁን ከችግሩ ከተከሰተ ጀምሮ እኛም የክልሉ የልዩ ኃይል የፖሊስ እንዲሁም ደግሞ በቦታው ያሉ ሌሎች የአካባቢ የጸጥታ ኃይሎችን በተመለከተ ከሁሉም ገለልተኛ የሆነ ኮሚቴ በማቋቋም ጥናት ተደርጎ በጥናቱ መሰረት ተገቢውን እርምጃ የሚወሰድ ይሆናል። ስለዚህ ይሄ ለጎሳ መሪዎችም ለሁለቱም ነግረናቸዋል።
የመጋቢት 11ና 12 ጉዳይ በአኮሺ ሁለት ንዑስ ጎሳዎች መካከል ከነበረ ግጭት ጋር ተያያዥነት ስላለው ችግሩን በዘላቂነት ለመፍታትም ሁለቱንም ወገኖች በተናጥል እያናገሩ መሆናቸውን አቶ ኢብራሂም ገልጸዋል።
በዘላቂነት እንዲፈታ ሁለቱ የጎሳ የህብረተሰብ ክፍሎችን ለማወያየት ጥረት ተደርጓል። ስለዚህ በመጀመሪያ ደረጃ በተለይ የሟች ጎሳ አመራርን በአካል በማግኘት የነበረውን ችግር በአጠቃላይ ምን እንደነበረ መነሻውና በቀጣይ በሰላም እንዴት አብሮ መኖር እንደሚቻል ከጎሳ መሪዎቹ ጋር መግባባት ደርሰናል። እሱን ተከትሎ ሌሎች እዛው አብሮ የሚኖሩት ወንድም የሆነው ሌላው ማህበረሰብ የጎሳ አካላትንም እንደዚህ በተመሳሳይ ለማወያየት እና በዘላቂነት ሁለቱን አገናኝቶ በቀጣይ አብሮነታቸውን ከዚህ በፊት የነበሩ የጋራ ሴቶቻቸውን አንድ ማህበረሰብም ጭምር የነበሩ ስለሆነ እሱን በቀጣይ እንዲያዳብሩ የጋራ አቋም ተይዟል። ስለዚህ መሰረታዊ ሀሳቡ እሱ ነው።
ኢሰመኮ ትላንትና ባወጣው ሪፖርት መጋቢት 11 ቀን በቦምባስ ከተማ የጎሳ መሪያቸውን ለመምረጥ በተዘጋጁ ነዋሪዎች ላይ የምርጫውን ሂደት እንዲያቋርጡ በጠየቁ የጸጥታ ኃይሎችና ለማቋረጥ ፈቃደኛ ባሉ ነዋሪዎች መካከል የተፈጠረው አለመግባባት 11 ሰዎች በጸጥታ ኃይሎች እንዲገደሉ፣ 33 ላይ ደግሞ የአካል ጉዳት እንዲደርስ መንስኤ መሆኑን እንዲሁም በማግስቱ በሌላ ታጣቂ አንድ ሴት በተጨማሪ መገደሏን በሚመለከት ያወጣውን ዘገባ በትላንትናው ዕለት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ከሚገኘው ስቱዲዮ የራዲዮ በቴሌቪዥን ዝግጅታችንን ነው እያቀረብንላችሁ የምንገኘው። ወደ ተከታዩ የመጽሔት ዝግጅታችን እናመራለን። ወደ ትግራይ ክልል ነው የምንወስዳችሁ። የትግራይ ክልል አመራሮች በክልሉ የተለያዩ ቦታዎች ከሚገኙ የህብረተሰብ ክፍሎች ጋር ባደረጉት ውይይት ከዚህ በኋላ በሰላማዊ ሁኔታና በድርድር ነገሮች የማይፈቱ ከሆነ የክልሉ ህዝብ ህልውናውን ለማረጋገጥ በጦርነትም ቢሆን ወደዚያው እንደሚያመሩ መስማማታቸውን በክልሉና በክልሉ በስብሰባ የተሳተፉ ነዋሪዎች ገለጹ። ዘገባውን ያደረሰን ሙልጌታ አጽብሃ ከመቀሌ ነው፣ እንደሚከተለው ይቀርባል።
የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምፅ ባለፈው ሳምንት የክልሉ ከፍተኛ ባለስልጣናት የመሩት በየዞኑ ህዝባዊ ውይይት መካሄዱ ተናግረዋል። በውይይቱ ላለፉት 18 ወራት ጦርነቱ ከተጀመረ ወዲህ የህዝቡ አንድነት ምን እንደሚመስል ተወያይተናል በማለት ገልጸዋል። እንዲሁም የክልሉ የውስጥ ሰላምና ደህንነት ማረጋገጥ፣ የውስጥ ኢኮኖሚ ማሳደግ የሚሉ ጉዳዮችም የውይይቱ አካል እንደነበሩ ነው የገለጹት።
በውስጣችን ያሉ ጸጋዎችና በራሳችን የማልማት ስራዎችን እንዴት መፍታት እንችላለን? በዋነኛነት ደግሞ ህዝቡ ራሱ በርቶ እንዲያድር የማድረግ ሂደቱን የከተማ ግብርና ከማጠናከር አኳያ የገጠርም በመስኖም ሆነ የክረምት ስራዎች በተለይም አሁን ወደ ክረምት እየገባን ያለ ነው። ስለዚህ ክረምት ከመግባቱ በፊት ምን አይነት ዝግጅቶች ማድረግ አለበት? ምክንያቱም አሁን የተለያዩ ግብአቶች ማግኘት አንችልም እንደ ባለፈው። ስለዚህ ይህንን ሳይገኙ ሲቀሩ እጃችንና እግራችን አጣጥፈን መቀመጥ የለብንም። የተለያዩ ባህላዊ የሆኑ ግብአቶችን ተጠቅመን ኮምፖስትም የተለያዩ ምርጥ ዘሮችም ካለው ለሌለው በማካፈል ምርትና ምርታማነቱን የሚያጠናክርበት ሂደት እንዴት መፍጠር አለበት ህዝባችን የሚለውን ነገር ማየት ተገቢ ነው ብለን ነው ሰፊ ውይይት ያደረግነው።
በህዝባዊ ውይይቶቹ አርሶ አደሮች፣ ሴቶች፣ ምሁራን፣ ወጣቶችና የመንግስት ሰራተኞች ተሳታፊ እንደነበሩ ተናግረዋል። የክልሉ ባለስልጣናት ለቀጣይ የውጊያ ምዕራፍ በህዝባዊ ውይይቱ ለህዝብ ጥሪ አቅርቧል ተብሎ እየተገለጸ ነው ተብለው የተጠየቁት ወይዘሮ ሊያም ጦርነት ላለፈው 18 ወራት አልቆመም፣ የትግራይ ህዝብም መሰረታዊ አገልግሎት ተከልክሎ ተከቦ አሁንም እየተቸገረ ነው፣ ይህም ጦርነት ነው ብለዋል።
አሁንም የትግራይ ህዝብ በመድኃኒት እጦትና በምግብ እጥረት እንዲሰቃይ፣ እንዲሞት፣ እንዲንገላታ እያደረጉበት ያለው ሁኔታ ስላለ ምንም የተቀየረ ነገር የለም። የተኩስ ማቆም ተብሎ የተደረገው ውሳኔም ውጤታማ እንዳልሆነ እያየነው ያለ ነው። ምክንያቱም በየጊዜው የሚመጡ ያሉ ሰብአዊ ድጋፎችን አሁን ላለው ተጨባጭ ሁኔታ ለትግራይ ህዝብ መድረስ በሚቻልበት ደረጃ እየደረሰ እንደሌለ ለህዝባችንም ይሁን ለሌሎች ህዝቦችም ይሁን ለዓለም ህዝብም ስናሳውቅ ቆይተናል። ስለዚህ የትግራይ ህዝብ እስካሁን ውጊያ ውስጥ ነው ያለው። አሁንም ከጦርነት የተለየ ሌላ አዲስ ነገር የለውም። የትግራይ ህዝብ ሁሉም ነገር ላይ ተከቦና ተዘግቶ አዲስ ነገር በማያገኝበት ባንክ ላይ ብሩ እያለ የሚራብ የሚሞት የሚሰቃይ ህፃንና እናት እያየ በጣም አሰቃቂ ሁኔታ ነው ያለውና ነገር ግን እኛ በዋነኝነት ከዚህ ቀደምም የነበረው አሁንም የሚቀጥለው ነገሮችን በሰላማዊ መንገድ እንዲፈቱ ነው። ነገሮች በሰላማዊ መንገድ የማይፈቱ ከሆነ ግን ህዝባችን አሁንም ሳይወድ በግድ ህልውና ደህንነቱን ዋስትና እንዲኖራቸው በሚፈልጉ የተለያዩ ውሳኔዎችን የመወሰን ኃላፊነት እንዳለበትም ግን አስረግጠን በተለያዩ ሚዲያዎችም ስንገልጸው ነበር። ምንም አዲስ ነገር የለውም ማለት ነው።
ህዝባዊ ውይይቱ ከክልሉ ምዕራባዊ ዞንና አንዳንድ በኤርትራ ኃይሎች ተይዘው የሚገኙ አካባቢዎች ውጭ በሁሉም የክልሉ ዞኖች ነዋሪዎች የተሳተፉበት ነበር ብለዋል ወይዘሮ ሊያ። በመቀለ ከተማ በተካሄደው ውይይት ተሳታፊ እንደነበረ የነገረኝ አቶ ተስፋ አምላክ በሪሁን የተባለም ውይይቱ የትግራይ ህዝብ ህልውና ማረጋገጥ ስለሚቻልበት ጉዳይ ነበር ብለዋል።
በአንድ ድምፅም ሆኖ ህልውናውን ማረጋገጥ እንዳለበት ተስማምቶ ወጥቷል። ህልውና ለማረጋገጥ የመጀመሪያ መወስደው እርምጃ ግን ሰላማዊ የሆነ ድርድር ነው በማለቱ ግን ህዝቡ በትልቅ ጭብጨባና እልልታ ተቀብሎታል። ዶክተር ደብረጽዮን የተናገረ እሱን ነው። እንዲህም ተቀብሎ ይህ አማራጭ ከታጣ ግን ወደ ጦርነት እንደሚገባ ሲነገርም በተመሳሳይ ይቀበለውን ይህ ህዝብ።
ወይዘሮ አልጋነሽ አረፋይነ የተባሉ በውይይቱ ተሳታፊ እንደነበሩ የገለጹት በበኩላቸው
መንግስት ዝቀረብ ሕቶታት ጥቤት ሎ ሕማም ሎ ሕክምና የለን።
ወደ መንግስት የቀረበ ጥያቄ ረሃብ አለም፣ በሽታ አለ፣ ሕክምና የለም፣ ብዙ ችግሮች ከህብረተሰቡ ለመንግስት ጥያቄ ቀርቧል። መንግስት ደግሞ አማራጩ ከበባውን መክፈት ነው ብሏል። የመጀመሪያው አማራጭ በሰላማዊ መንገድ ነው። ሰላማዊ መንገድ እንቢ ካሉ ግን ወደ ጦርነት የሚያመራ ከሆነ የግድ ነው። የመጀመሪያው ግን የሰላም አማራጭ ነው። ህዝቡም የተስማማው ነው ያሉት። በዞን ደረጃ የተጀመረ ውይይቱ በየደረጃው ባሉ የክልሉ አስተዳደራዊ መዋቅርም እየቀጠለ መሆኑም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በሌላ በኩል የኢትዮጵያ መንግስት ከትግራይ ክልል ጋር ያለውን ችግር ለመፍታት የሰላም አማራጮችን ለመጠቀም ተደጋጋሚ ጥረት ያደርግ እንደነበረ ትላንት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ይህንንም ጥረት በተመለከተ የውጭ ጉዳይ ሚኒስቴር መስሪያ ቤት አመራሮች ከተለያዩ የውጭ ሀገር አምባሳደሮች ጋር ውይይት ማድረጋቸውንና እንደ ምሳሌም በአዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እንዳስረዷቸው በመግለጽ በትላንትና ዘገባችን ተናግረው ነበር። ቀንጨብ አድርገን እናሰማችሁ።
መንግስት የሰላም ጥረት አንስተው አስረድቷቸዋል። ይሁንና መንግስት ለሰላም በጎ እርምጃዎችን እየወሰደ ባለበት ሁኔታ በህወሓት በኩል አሁንም ትንኮሳዎች እንዳሉ፣ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ ዓለም አቀፍ ህብረተሰብ ይህን ተቋም ይህን ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። አሁን ደግሞ በተከታዩ ዘገባ ወደ ሶማሌ ክልል እናልፋለን። ከድርቅ ጋር የተያያዘ ዘገባ ነው። በኢትዮጵያ በከፍተኛ መጠን እየተስፋፋ ባለው ድርቅ ተስፋ የቆረጡ ወላጆች ህጻናት ልጆቻቸውን እየዳሩ ነው ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ድርጅቱ በዚህ ዓመት ያለ ዕድሜያቸው የተዳሩ ልጆች ቁጥር በእጥፍ መጨመሩንም ገልጿል። ይህንን እድገት ለመቀነስና ህጻናትና ልጃገረዶችን ለመጠበቅ የረድኤት ድርጅቶች በድርቁ ለተጠቁ ቤተሰቦች በጣም የሚያስፈልጋቸውን ውሃና ሌሎች እርዳታዎችን ለማግኘት እየጣሩ ነው። ሊንዳ ጊፍታሽ ከጎዴ ያጠናቀረችው ዘገባ ነው። ደረጀ ደስታ ያቀርበዋል።
በኢትዮጵያ ሶማሌ ክልል ራሳቸውንም ሆነ ቤተሰቦቻቸውን መመገብ ያልቻሉ ሰዎች እርዳታ ፍለጋ ወደ ተፈናቃይ ካምፖች እየፈለሱ ነው። ራሳቸውን በገቢ ደግፈው ለማቆየትም ማናቸውንም ነገር ያደርጋሉ። ናስቴሆ ባህር አብዲ ያገባችው በ14 ዓመቷ ነበር። ይሁን እንጂ የቀደመ ባሏ እሷንና ሁለት ልጆቿን መደገፍ ስላልቻለ በዚህ ዓመት ደግሞ ሌላ ሰው አግብታለች። ተፈናቃይዋ ሙሽራ ናስቴሆ እንዲህ ትላለች።
ምን ማድረግ እችላለሁ? እንዳልሰራ ምንም ሙያ የለኝም። በዚያ ላይ አልተማርኩም። ልጆቼ እየተሰቃዩ ነው።
18 ዓመት ያልሞላቸው ልጃገረዶች ጋብቻ በባህልም ሆነ በአገሪቱ የተለመደ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት 40% የሚሆኑት የኢትዮጵያ ሴቶች የተዳሩት 18 ዓመት ሳይሆናቸው መሆኑን ይገልጻል። ድርቁ ባስከተለው የመተዳደሪያ እጦት ግፊት ያደረባቸው ወላጆች ልጆቻቸውን መዳሩ የአንድ ተመጋቢ አፍ ቀንሶ የጥሎሽም ገቢ ስለሚያስገኝላቸው እንደ እፎይታ ይወስዱታል። በተባበሩት መንግስታት የህፃናት መርጃ ድርጅት የሶማሌ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ድርቁ እጅግ በጣም ባጠቃቸው አካባቢዎች በወረዳዎቹ አደጋው የከፋ መሆኑን ይነገረናል። 63% ያክል ጨምሮ እናየው ነበረ። በእርግጥ ይህ አሃዝ ትክክለኛ ላይሆን ይችላል። ከተለያዩ ወረዳዎች ማህበረሰቡን በማነጋገር ያገኙት ነው። ይሁን እንጂ ይሄ ቁጥር በራሱ ህጻናቱ ስላሉበት ሁኔታ የሚገልጸው አስፈሪ ገጽታ አለው።
ዩኒሴፍ በክልሉ የልጆች ያለ ዕድሜ ጋብቻ በእጥፍ መጨመሩን ይገልጻል። ይሁን እንጂ ችግሩ ከዚያም በላይ ሊሆን እንደሚችል ያሳስባል። ወላጆች ጉዳዩን በይፋ አይነጋገሩበትም። ጋብቻዎቹም በይፋ አይመዘገቡም። ምክንያቱም በኢትዮጵያ ሕግ ትክክለኛው የጋብቻ ዕድሜ 18 ነው። ተሟጋቾች ያለ ዕድሜ ጋብቻ በልጃገረዶቹ ላይ የሚያስከትለውን ችግር ማስተማር ምናልባት ልምዱን ሊቀንስ ይችላል ይላሉ። አሁንም በዩኒሴፍ የሶማሊያ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ።
ራሳቸው ልጆች የሆኑት ወላጆች በምን ሁኔታ እንዳሉ እያየን ነው። ያልተመጣጠነ ምግብ ችግር ከፍተኛ ሆኖ ራሳቸው ልጆቹ ብቻ ሳይሆኑ እነሱ የሚወልዷቸው ልጆች ከከፍተኛ የተመጣጠነ የምግብ እጥረት ጋር በተያያዘ በበሽታ ሲጠቁ እንመለከታለን።
ልጆችን በትምህርት ቤት ክፍል ውስጥ ማቆየት ካለ ዕድሜ ጋብቻና ከእርግዝና በመከላከል ይረዳቸዋል። ከሕፃናት አድን ድርጅት አሊኑር መሐመድ እንዲህ ይላሉ።
Education is the key to combat, you know, the early child marriage.
እንደምታውቁት ትምህርት የለጋ ዕድሜ ጋብቻን ለመዋጋት ቁልፍ ነገር ነው። ልጆች በትምህርት ቤት ውስጥ እንዲቆዩ ማድረግ ጠቃሚ መሆኑን ለወላጆች እንነግራቸዋለን። ልጆቻችሁን በመዳር የሚገኝ የአጭር ጊዜ ጥቅም ሳይሆን በረጅም ጊዜ በሚጠቅማቸው ትምህርት ላይ መዋል አለባችሁ እንላችኋለን።
ናስቴሆ አብዲ ትምህርት ቤት ከመሄድ ይልቅ የተማረችው ከብቶችን ማሳደግ ነው። ያ ችሎታዋ እሷንና እንደሷ የመሰሉ በድርቁ የተጎዱ ሌሎች ሰዎችን አልጠቀመም። ይሁን እንጂ ለሴት ልጆቿ የምትመኘው ከሷ የተለየ ነገር ነው። ተፈናቃይዋ ሙሽራ ናስቴሆ አብዲ እንዲህ ትላለች።
ልጆቼን ለማስተማር አቅጃለሁ። እድሜያቸው ሲደርስ ወደ ትምህርት ቤት ወስዳቸዋለሁ። አላህ አቅምና ጤንነቱን ከሰጠኝ አስተምራቸዋለሁ።
ናስቴሆ አብዲ በማህበረሰብ ውስጥ ያሉ ሌሎች ልጃገረዶች ከጋብቻ ይልቅ ወደ ትምህርት ቤት እንዲሄዱ የምታበረታታ መሆኑንም ገልጻለች።
አሁን ደግሞ ከሶማሌ ክልል ወደ አማራ ክልል ላሊበላ ከተማ እንወሰዳችሁ። በሰሜን ኢትዮጵያ በተባበሩት መንግስታት ድርጅት የዓለም ቅርስ ሆኖ የተመዘገበው ላሊበላ ከተማ ከጦርነቱ በፊት የበርካታ ቱሪስቶች መዳረሻ ነበር። በጦርነቱ ምክንያት ግን የተለያዩ አስተዳደሮች በተፈራረቁባት ከተማ ከአለት ተፈልፍለው የተሰሩትን ቤተ ክርስቲያናት ለማየት ይደረግ የነበረው ጉብኝት አሁን ቆሟል። ሄነሪ ዊልኪንስ ከዚህ ሁኔታ ለማገገም የሚደረገውን ጥረት ቃኝቶ ከላሊበላ ከተማ ያደረሰን ዘገባ አለ። ስምንሽ የቆየ ታቀርበዋለች።
በባዶ እጅ ተፈልፍለው የተሰሩት የላሊበላ ውቅር አብያተ ክርስቲያናት በዚህ ስፍራ ከ900 ዓመታት በላይ እንደቆሙ ይገመታል። ባለፈው ዓመት ግን በኢትዮጵያ እየተካሄደ ባለው ጦርነት ምክንያት ላሊበላ የውጊያ ሜዳ በመሆኑ የተባበሩት መንግስታት ድርጅት የወደፊት ዕጣ ፈንታው በከፍተኛ ሁኔታ እንደሚያሳስበው ገልጾ ነበር። በጦርነት ወቅት ከተማዋ ቢያንስ 5 ጊዜ በተለያዩ እጆች ላይ ወድቃለች። በትግራይ ኃይሎች፣ በፌዴራል መንግስቱና በአጋር ሚሊሻዎች። በየናባተ በላሊበላ የሚገኘው ቶፕ 12 የተሰኘ ሆቴል ዋና እንግዳ ተቀባይ ነው። የህወሓት ኃይሎች ከተማዋን ተቆጣጥረው በነበረበት ወቅት ሆቴሉ መዘረፉንና ለተዋጊዎቹ እንደ ሆስፒታል ማገልገሉን ይናገራል። ሆቴሉ ተጸዳርቶ እንደገና ስራ ከጀመረ ገና 2 ሳምንቱ ነው።
ያ ዘ ሜን ፕሮብለም ኢዝ ሃይድሮኤሌክትሪክ ፓወር።
ዋናው ችግር የኤሌክትሪክና የውሃ አቅርቦት ነው። መንገዱ ራሱ ገና ተሰርቶ አላለቀም። ስራው በኮንትራት የተሰጠው ለቻይናዎች ነበር፣ ግን የህወሓት ወታደሮች ሁሉንም ማሽኖች ወስደዋቸዋል። በዚያ ምክንያት ጎብኚዎች ወደዚህ አይመጡም፣ ጥቂት ጎብኚዎች ብቻ።
በሆቴሉ የደረሰው ከዚህም ሊከፋ ይችል ነበር። ካጠገቡ ያለውን ሆቴል የህወሓት ወታደሮች ከተቆጣጠሩት በኋላ የኢትዮጵያ መንግስት ሰው አልባ አውሮፕላን ወይም ድሮን በመጠቀም ጥቃት እንዳደረሰበት ነዋሪዎች ይናገራሉ። ወደ ሆቴል ውስጥ ሲገባ መስኮቶቹ ፈራርሰዋል። የተሰባበሩ መስታወቶችና ሌሎች ፍርስራሾችም መሬቱን ሸፍነዋል። የከተማዋ ኢኮኖሚ በዋናነት ኢትዮጵያውያን በሚያደርጉት ሃይማኖታዊ ጉዞና ከተለያዩ የዓለም ክፍሎች ቤተ ክርስቲያናቱን ለማየት በሚመጡ ቱሪስቶች ላይ የተመሰረተ ነው። የኮቪድ-19 ወረርሽኝና ግጭቱ ተደማምረው ባለፉት 2 ዓመታት ውስጥ የጎብኚዎች ቁጥር እንዲወርድ አድርጎታል። አሁን ከተማዋ ከሁኔታው ለማገገም እየታገለች ነው። የኤሌክትሪክ አገልግሎት የለም። የውሃ አቅርቦትም በከፍተኛ ሁኔታ ጉዳት ደርሶበታል። ከላሊበላ ቤተ ክርስቲያናት ከአንደኛው ወጣ ብሎ የመታሰቢያ እቃዎችን የሚሸጠው ድንቁ ፈንታ እንደሚለው ህወሓት ተቆጣጥሮ በነበረበት ወቅት መተዳደሪያ ማግኘት በጣም አስቸጋሪ ነበር።
ገበያ የለም ሲጀመር፣ በቃ አቆመ። ያለህም ቢኖር ከቤትህ ከማውጥተህ መዝናናት የለም። እንጂ ገበያማ ምንም ይገዛም የለ፣ ዘርግተንም አናቀምም፣ ይገዛም የለ፣ ይሸጥም የለ። ፓስታና መኮረኒ ብቻ ነው በሱቅ ሳይሆን በቤት ውስጥ በምድር ቤት በጉድጓድ ውስጥ እየወጣ የሚገዛው ሰው።
ሌላው በአካባቢው አስጎብኝ ሆኖ የሚሰራው አያሌው አብይ እንደሚለውም በግጭቱ ወቅት የንግድ ስራው ሙሉ ለሙሉ ተዘግቶ የነበረ ሲሆን አሁንም ከሁኔታው ለማገገም የማይቻል ሆኖበታል።
But after this case happened, almost these 2-3 days at least.
ይሄ ከመከሰቱ በፊት በሁለት ወይም በሶስት ቀኑ የማስጎብኝት ስራ አሰራለሁ። ላለፉት 3 አመታት ግን ምንም ነገር አልነበረም። ሁሉም ነገር ተዘግቷል ወይም ታግዷል። እዚህ ማንም በትክክል ስራ እየሰራ ያለ የለም።
በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም የሆነው ዩኔስኮ ውስጥ የሚሰሩት ላዛሬ ኤሉንዶ አሱሞ እንደሚሉት ተቋሙ ላሊበላን ለመደገፍ እቅድ አለው።
Our major concern is the communities.
ዋናው የሚያሳስበን ነገር በአካባቢው የሚኖሩት ማህበረሰቦች ናቸው። ስለ ስፍራው የሚጨነቁ በአለም አቀፍ ደረጃ ተፈላጊ ለሆነው ታሪካዊ ቅርስ የሚያስቡ ማህበረሰቦች ናቸው። ስፍራውን ተንከባክበው ለበርካታ ዘመናት ሲጠብቁት እንደቆዩት አሁንም እንዲጠቀሙበት ይፈልጋሉ።
የዩኔስኮ ተወካዮች በዚህ ወር መጨረሻ ወደ ላሊበላ ተጉዘው ስፍራውን የመጎብኘትና ምን አይነት ድጋፍ እንደሚያስፈልግ የመገምገም እቅድ እንዳላቸው አሶሞ ተናግረዋል።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን እንዲሁም በፌስቡክ ገጻችን መከታተል ትችላላችሁ። ዝግጅቶቻችንን ተከታትላችሁ አስተያየት ልታደርሱን ከፈለጋችሁ የታገኙናላችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በነገራችን ላይ አድማጮች የዋትሳፕ ቁጥራችን ደጋግመን እንደምንለው ለመልእክት መላኪያና በድምጽ ወይም በጽሑፍ መልእክት መላኪያ እንጂ ስልክ መደወያ አይደለም። ምክንያቱም ስልክ ብትደውሉ አናገኘውም። የተዘጋጀው መልእክታችሁን በጽሑፍና በድምጽ እንድታደርሱን ነው። እናመሰግናለን። ወደ ተከታዩ እና ወደ ሁለተኛው አጋማሽ ሳምንታዊ ቅንብሮች ወደሚስተናገዱበት ክፍለ ጊዜ እናልፋለን። ዩናይትድ ስቴትስ ነው የምንቆየው። ሮብ ለሚሰናዳው አሜሪካና ሕዝቧ ዝግጅት የተሰናዳ ቅንብር ነው ዛሬ አርብ ላይ የምናስደምጣችሁ። ዩናይትድ ስቴትስ ውስጥ ጥቃት ይደርስብናል፣ የወንጀል ተግባርም ይባባሳል በሚል ፍራቻ መሳሪያ የሚገዙ የውህዳን ማህበረሰቦች አባላት ቁጥር እየጨመረ ነው። የቪኦኤው አውኑሽማ አፕቴ በኒውዮርክ ለምን መሳሪያ መግዛት እንዳስፈለጋቸው አንዳንዶቹን አነጋግሮ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
በተለምዶ ዩናይትድ ስቴትስ ውስጥ በግላቸው መሳሪያ የሚይዙ ሰዎች በገጠሩ አካባቢ የሚኖሩ ነጭ ወንዶች ናቸው። አሁን ግን ያ እየተቀየረ ነው። ከውህዳን የህብረተሰብ ክፍሎች የሆኑ ሰዎችም መሳሪያ እየገዙ ናቸው። በኒውዮርክ ሎንግ አይላንድ በሚገኘው ጂሚስ ስፖርትስ የተባለው የመሳሪያ መደብር ባለቤት የሆኑት ጄ ዘንግ ይህንን ለውጥ አስተውለውታል።
A lot of Asian people come here and they buy firearms because we're here.
ብዙ እስያውያን እዚህ ስላለን እየመጡ መሳሪያ ይገዛሉ። እኛም ስላለን መርዳት አለብን። እኛ እዚህ መኖራችንን ሲያውቁ አሃ ኒውዮርክ ውስጥ በህጋዊ መንገድ የምንኖርስ ከሆነ ድረስ መሳሪያ መግዛት እንችላለን ይላሉ።
ዝርያቸው እስያዊ የሆነ ሰዎችም ለመግዛት ይመጣሉ። ለዚህ አንደኛው ምክንያት ደግሞ ከኮቪድ-19 ወረርሽኝ ጋር ተያይዞ በእስያዊ አሜሪካውያን ማህበረሰብ ላይ የሚደርሰው ጥቃት መጨመሩ ስላሳሰባቸው መሆኑን የመሳሪያ ባለመደብሩ ጄ ዘንግ ተቆመዋል። መሳሪያ ግዢ ላይ የተሰማሩት ታዲያ እስያዊያን አሜሪካውያን ብቻም አይደሉም። ናሽናል ሹቲንግ ስፖርትስ ፋውንዴሽን ብሔራዊ የተኩስ ስፖርቶች ድርጅት የተባለው አካል በተናገረው መሰረት እንደ አውሮፓውያን አቆጣጠር ካቻምና በ2020 ዓመተ ምህረት የመሳሪያ ባለቤቶች ቁጥር በጥቁር አሜሪካውያኑ ዘንድ በ58.2%፣ የላቲን አሜሪካ ዝርያ በሆነው ማህበረሰብ ዘንድ ደግሞ በ49% አድጓል። ዴመን ፊንች በኒውዮርክ ኒውበርግ ከተማ የመሳሪያ አጠቃቀም መምህር ናቸው። ሰውን መሳሪያ ወደ መግዛት የሚገፋፋው አንዱ ምክንያት የሁከት ስጋት መሆኑን ይናገራሉ።
The issues of the George Floyd incidents, the Black Lives Matter incidents, and then of course
ከጆርጅ ፍሎይድ ጉዳይና ከብላክ ላይቭስ ማተር ተያይዞ የተፈጠሩ ክስተቶችና በርግጥም ደግሞ ከኮቪድ-19 ወረርሽኝ ተያይዞ ብዙ ሰው መፍራት ጀመረ። መሳሪያ ያላቸው እንዴት በትክክል እንደሚጠቀሙበት የማያውቁት ደግሞ በይበልጥ ለመማር ያለውን እድል ይጠቀሙበታል።
የመሳሪያ ባለቤት የሆኑ ተመሳሳይ ጾታ አፍቃሪ ወንዶችና ሴቶች ከሁለቱም ጾታዎች ጋር ግንኙነት የሚያደርጉ እንዲሁም ጾታቸውን የቀየሩ ሰዎችን የሚያሰባስበው ፒንክ ፒስተልስ የተባለው ቡድን የነሱም የአባላት ቁጥር እንደጨመረ ገልጿል። ኤረን ግሮስማን የቦስተኑ ፒንክ ፒስተልስ ተጠሪ ናቸው።
The folks that have been reaching out, some of them have been for fear of
ከሚመጡት መካከል የተመሳሳይ ጾታ አፍቃሪዎችን የሚያካትተው ማህበረሰብ ውስጥ በመሆናቸው በቀጥታ በራሳቸው ላይ ጥቃት ይደርስብናል የሚል ስጋት አድሮባቸው የሚመጡ አሉ። ሌሎች ደግሞ በአንዳንድ አካባቢዎች በተለይ ባለፈው አንድ አመት ያህል የወንጀል አድራጎት እየጨመረ ከመምጣቱ በተያያዘ በአጠቃላይ የዓለም ሁኔታ ስለሚያሳስባቸው ይመጣሉ።
ዩናይትድ ስቴትስ ውስጥ ያለው የነፍስ ወከፍ መሳሪያ ቁጥር 4 ሚሊዮን እንደሚደርስ ይገመታል። ከዚህ ውስጥ 98% በሲቪሎች እጅ የሚገኝ መሆኑን ጥናቶች ይናገራሉ። ይህ መሆኑ ታዲያ በሰው ህይወት ትልቅ ዋጋ እያስከፈለ ነው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል CDC እንዳለው እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት በጥይት ተመተው በደረሰባቸው ጉዳት 45,000 የሚበልጡ ሰዎች ህይወታቸውን አጥተዋል። የመሳሪያ ቁጥጥር እንዲደረግ የሚሟገቱ ወገኖች ታዲያ ዘ ኒው ኢንግላንድ የህክምና ምርምር መጽሔት ላይ የታተመውን ትልቅ የምርምር ውጤት በመጥቀስ ይከራከራሉ። ቤት ውስጥ ያሉ መሳሪያዎችና በመሳሪያ የሚደርስ ጥቃት ግልጽ ቁርኝት እንዳላቸው የሚያሳይ የምርምር ውጤት ነው። የዌክ ፎረስት ዩኒቨርሲቲው ዴቪድ ያማኒ የአሜሪካን ህዝብ የመሳሪያ ባለቤትነት ባህል የሚያጠኑ ባለሙያ ናቸው።
አዲስ ሆኖባቸው ትክክለኛውን የመሳሪያ አጠቃቀም ካላወቁበት በድንገት በሚፈጠር ተኩስ የሚደርስ አደጋ ሊጨምር ይችላል።
የመሳሪያ ባለቤትነት በይበልጥ በህግ ቢፈቀድ የወንጀል ድርጊቶች ይቀንሳሉ ለማለት ያንን የሚያሳይ ማስረጃ እንደሌለ የአሜሪካውያን የመሳሪያ ባለቤትነት ባህል አጥኚው ዴቪድ ያማኔ ይናገራሉ። ያም ሆነ የራሴንና የቤተሰቤን ደህንነት ለመጠበቅ መታጠቅ አለብኝ ብለው መሳሪያ የሚገዙ ሰዎች ቁጥር መጨመሩን እንደቀጠለ ነው።
ዛሬ ቀኑ አርብ ምሽት ነው። ሳምንታዊ መደበኛ ዝግጅታችንን የምናጠናቀቅበትና ወደ ቅዳሜና እሁድ ሰፋ ያሉ ውይይቶችን ትንታኔዎችን ወደ ምንይዝበት ክፍለ ጊዜ እየተሻገረን ነው። የዛሬውን ዝግጅታችንንም ለማጠናቀቅ የተወሰኑ ደቂቃዎች ናቸው የቀሩን እና የመጨረሻው ዘገባችን ነው የሚቀርን። በነገራችን ላይ አድማጮች፣ በዝግጅቶቻችን ላይ አስተያየቶች ካሏችሁ፣ ጥቆማ ካሏችሁ በሆርን አት ቪኦኤ ኒውስ የኢሜይል አድራሻችን ላኩልን። ትዊተር ላይ ገብታችሁ ደግሞ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ጥቆማም ካላችሁ አድርሱን። የፌስቡክ ገጻችን አት ቪኦኤ አምሃሪክ ነው። በውስጥ መስመር መረጃዎችን ብታደርሱን እኛም መልሰን አጣርተን ወደ እናንተ እናደርሰዋለን። ጻፉልን። የፌስቡክ ገጻችንን ተከተሉ። በዩቲዩብና ኢንስታግራም ላይም አለን። በዚያም ዝግጅቶቻችንን መከታተል ትችላላችሁ። እንዲህ ከስቱዲዮ ደግሞ የምናሰናዳውን የራዲዮ በቴሌቪዥን ፕሮግራም ከሰኞ እስከ አርብ ወደ እናንተ እናደርሳለን። እናንተም ፕሮግራማችንን እየተከታተላችሁ አስተያየቶቻችሁን አድርሱን። እንዲሁም በሚቀጥለው ሳምንት ደግሞ ትንሽ በራዲዮ በቴሌቪዥን በመሆኑ ምክንያት በተጨማሪም ደግሞ በኮቪድ ምክንያት ከስቱዲዮ ወደ ቤት ከቤት ወደ ስቱዲዮ ስንል ያቋረጥነውን ለጥያቄው መልስ የተሰኘውን ከእናንተ ጥያቄዎች አሰባስበን ባለሙያዎችን ጋብዘን ወደ እናንተ የምናደርሰውን ዝግጅታችንን እንጀምራለን እና በጥያቄ ተሳተፉ። በጥያቄ እንዲመጣላችሁ ውይይት እንዲደረግ የምታስቧቸውን ሀሳቦችም አድርሱን። እንድንጋብዝላችሁ የምትፈልጉትን እንግዳም ጠቁሙን። ሁሉንም በዲጂታል ሚዲያዎቻችን ከኛ ጋር በመነጋገር ወይም ጥቆማን በመላክ በተሳተፉ። አሁን ወደ መጨረሻውና ለዕለቱ ወደ ያዝነው ቅንብራችን እንወሰዳችሁ። በመጨረሻው ዝግጅታችን ሰሞኑን አዲስ አበባ ላይ በተከናወነ አንድ የመጽሐፍ ምረቃት ስነ ስርዓት ከሚዲያ ጋር በተያያዘ ባለሙያዎችን በማነጋገር ወደ ተሰናዳ ዘገባ ነው የምናልፈው። በኢትዮጵያ ሚዲያ የሚስተዋሉ የይዘትና መሰል ችግሮችን መፍታት እንዲቻል በአመራር ላይ ትኩረት ማድረግ እንደሚገባ የዘርፉ ባለሙያዎች ገልጸዋል። በኢትዮጵያ ሚዲያዎች በባለሙያ አለመመረታቸውና የፖለቲካ ጣልቃ ገብነት ዘርፉ ውጤታማ እንዳይሆን በማድረግ ላይ መሆናቸውም ባለሙያዎቹ ገልጸዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመጽሐፉ ደራሲና የዘርፉ ባለሙያዎች ችግሩን ለመቅረፍ ያስችላሉ ያሏቸውን ሀሳቦችም አንስተዋል። ኬኔዲ አባተ በስፍራው ተገኝቶ ባለሙያዎቹን አነጋግሮ ለዛሬ የአርብ ምሽት ዝግጅታችን እንደሚከተለው አሰናድቶታል።
በኢትዮጵያ የሚዲያ ዘርፍ ተግዳሮቶችና መፍትሄዎቻቸው ላይ ትኩረቱን በማድረግ በጋዜጠኛ መሰለ ገብረ ሕይወት የተጻፈው የሚዲያ አመራር የተባለ መጽሐፍ ምረቃ ላይ አግኝተን ያነጋገርናቸው ደራሲ ጌታቸው በለጠ የኢትዮጵያ ሚዲያዎች ዋነኛ ፈተና ባሉት ጉዳይ ዙሪያ ለአሜሪካ ድምጽ ሐሳባቸውን አጋርተዋል።
ለኢትዮጵያ ሚዲያ ማደግ ያለ መስፋፋት ማለት በተወሰነ ደረጃ የመቆም ትልቁ ምክንያቱ በዚህ መጽሐፍ ላይ እንደተጠቀሰው የሚዲያ አመራር ነው። ለምን ያ ምክንያት ሆነ? የኢትዮጵያን ግዙፎቹ ሚዲያ በመንግስት ቁጥጥር ስር ናቸው። አንዳንዴ የህዝብ ሚዲያ ይባላሉ እንጂ የፖለቲከኞች ናቸው የሚዘውሩት። የመጣው ስርዓት ፈቃዱን ያስፈጽምበታል፣ ርዕዮተ ዓለሙን ያካሄድበታል። ስለዚህ የኢትዮጵያ ሚዲያ እድገታቸው የሚጠበቀውን ያህል አይደለም።
በእርሳቸው ሀሳብ የሚስማሙት የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዚደንትና የአሃዱ ራዲዮና ቴሌቪዥን ስራ አስኪያጅ የሆኑት ጋዜጠኛና ደራሲ ጥበቡ በለጠም አስተያየታቸውን ሰጥተዋል።
ጋዜጠኞች የሚዲያ ሲኦል ነበረች ኢትዮጵያ ለረጅም ዓመታት እና እዛ ውስጥ እንግዲህ አንዱ አመራሮችም እንዳይኖሩ አድርጓቸዋል። ወደ ሌላ አማራጭ እንዲያዩ አድርጓቸዋል። የፕሬሱ መታፈን፣ መዘጋት፣ እንደገና መጨቆን። ስለዚህ ያንን ክፍተት ሁሉ ማጥራት የምንችልበት አሁን ከውስጥ የውስጥ ችግርን ነው መሰለ የጻፈው። የውጭ ችግር ደግሞ አለ፣ የመንግስት ጫና እና እሱንም ደግሞ ወደፊት ካቃና ነው እነዚህ ሁለቱ ተባብረው የኢትዮጵያ ሚዲያ ሊያሳድጉት ይችላሉ።
የሚዲያ ምራር መጽሐፍ ድራሲ ጋዜጠኛ መሰለ ገብረ ህይወት በመጽሐፉ ምዕራፍ 13 በኢትዮጵያ የሚዲያ ችግሮች ማጠንጠኛ የሆኑ ጉዳዮችን ሲዘረዝር በሽታው ፖለቲካ ነው ሲል ጀምራል። እንዴት ለሚለው ጥያቄ ድራሲው ምላሽ አለው።
ያው ከይዘት ውጪ የሆኑ ሰዎች ናቸው የሚመጡት። በተለይም ዘዳው በሁሉም ሚዲያ የሚመጡት ተለልቅ ሚዲያው። ስለዚህ ያንን በደንብ አግባቡ ስለማይመሩት እነሱ ደግሞ የስልጣን ምንጫቸው ፖለቲካው ስለሆነ ያን ፖለቲካውን ጤንነትና መንግስትን ደግሞ ያስደስታል ብለው የሚያስቡት ነገር ነው የሚያስተላልፉት። ስለዚህ የአገሪቱ ተጨባጭ ሁኔታ ባለማሳየታቸው ምክንያት ሚዲያው በአግባቡ ሚናውን እንዲወጣ እያደረጉት አይደለም። አንዱ በሽታ የሆነው የፖለቲካው ነው ያልኩት ምክንያት ነው።
ከ80 ዓመታት በላይ በዘለቀው የኢትዮጵያ የሚዲያ ታሪክ ሚዲያዎቹ የእድሜያቸውን ያክል ካለመብሰላቸውን ባለፈ በህዝብ ዘንድ ተአማኒነትን ማትረፍም አልቻሉም የሚለው ጋዜጠኛ መሰለ ከፖለቲካው ጋር ተያያዥነት ያላቸው የይዘት ችግሮችንም ያብራራል።
በዋነኝነት እዛ ላይ ያነሷቸው ችግሮች በትልልቅ ሚዲያዎች፣ በመንግስት ያሉ ሚዲያዎች ናቸው። በአብዛኛው ማለት ይቻላል በኢትዮጵያ ባሉ ሚዲያዎች በአመራርነት የሚቀመጡ ሰዎች ከሙያ ውጪ ሆነዋቸው መጥተው ወይ በሹመት ወይም ደግሞ በግል ሚዲያ በገንዘባቸው ገንዘብ ስላላቸው ወይም ገንዘብ ካላቸው ቅርብ የሆኑ ሰዎች ነው የሚመሩትና በዚህ ምክንያት የሚዲያ ወርኪንግ አትሞስፌር ደካማ ነው። ጋዜጠኞች በተቋማቸው ደስተኞች አይደሉም፣ ይማራሉ። በአግባቡ ጋዜጠኞችን በአግባቡ የሚመራቸው ሰው የለም። ኤዲቶሪያሉን በአግባቡ ይዘቱን በአግባቡ የሚመራ ሰው የለም። ስለዚህ ይሄ ችግር በኢትዮጵያ ያሉት ሚዲያዎች ተጽዕኖ ፈጣሪ መሆን እየቻሉ አይደለም። ሳቢ ሚዲያ፣ ሳቢ ይዘት ያለው ሳቢ ሀሳብ ያለው ሚዲያ እየተፈጠረ ያለ አይደለም። ተመሳሳይ ናቸው ሀሳቦቻቸው። ትልልቅ ሚኒስትር የሚባሉት ጣቢያዎች ሁሉንም ያማከለ የህብረተሰቡን ችግር የሚነቅስ ብልሹ አሰራሮችን፣ ሙስናን የሚያጋልጡ የማይሆኑት በፖለቲካ ሹመኛዎች የሚመጡ ሰዎች ስለሚመሩት ነው ብዬ በግልጽ አስቀምጫለሁ። ምክንያቱም እነሱ ፍላጎታቸው የፖለቲካውን ጤንነት መጠበቅ ነው። ተገቢውን የሆነ የሚዲያ ሚናቸውን እየተወጡ አይደለም።
ይዘት ንጉስ ነው የሚለው ጋዜጠኛ መሰለ የይዘትን ጉዳይ ከገበያ ጋር በማስተሳሰር ይገልጻል።
ይዘትና ማርኬቲንግ አብረው ተነጣጥለው የሚሄዱ አይደሉም። የማርኬቲንግ ዋናው ፕሮዳክት ወይም ምርት ይዘት ነው እና አብረው የሚሄዱ የአንድ ሳንቲም ገጽታዎች ናቸው በሚል አስቀምጫለሁ። ምን ማለት ነው? በአንድ ሚዲያ ተጽዕኖ ፈጣሪ ይዘት ካለው ሳቢ ከሆነ ሁሉንም የህብረተሰብ የሚያማክል የህብረተሰቡን ችግር የሚያነሳ ትልቅ አገራዊ ጉዳዮች የሚያነሳ ይዘት ካለ ማርኬቲንጉ ይመጣል። ማርኬቲንግ ያለ ይዘት ምንም ነው፣ ምንም አይሰራም። ምክንያቱም ሄዶ የሚያቀርበው ምርት ይዘት ነው።
ደራሲው በመጽሐፉ የተለያዩ የመፍትሄ እርምጃዎችን ያመለከተ ሲሆን አስተያየታቸውን የሰጡን ሌሎች ደራሲያንም መፍትሄ የሚሉትን ሐሳብ ይገልጻሉ።
ሚዲያ ስንል እውነት ለመናገር አሁን በመንግስት ቁጥጥር ስር ያሉትን መንግስታዊ ሚዲያዎችን ማለቴ ነው። መንግስታዊ ሚዲያ ደግሞ ባለቤቱ መንግስት ከሆነ እስቲ ከእጁ ያውጣ፣ ለቀቅ ያድርግ። የህዝብ እንዲሆን ከፈለገ የሚዲያ አመራር ላይ ያሉትም ከመንግስታዊ ኃላፊነታቸውና ከፖለቲካ ተልእኳቸው እነሱን ፈቅ ይበሉና የህዝብን ሚዲያ ለህዝብ ባለሙያዎች ካልተሰጠ በስተቀር ይሄንን በውድድር የተሞላ ዓለም ተቋቁመው 80 ዓመት 90 ዓመት ከዚህ በኋላ ይቆያሉ ለሚለው ነገር በግሌ ያሰጋኛል። እንደ ባለሙያ
ይሄንን ችግር ለመፍታት አጠቃላይ መንግስት ቀስ እያለ ከሚዲያው ውስጥ እጁን እያወጣ ሚዲያዎች ደግሞ ራሳቸው በነጻነት በባለሙያዎች እንዲሰሩ ቢደረግ ነጻነት ቢሰጣቸው።
በ13 ምዕራፎች የተከፈለው የሚዲያ አመራር የተሰኘው መጽሐፍ በትናንትናው ዕለት በርካታ ታዳሚያን በተገኙበት ነው የተመረቀው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ ኬኔዲ አባተ በትላንትናው ዕለት የተመረቀው መጽሐፍ ሲል ያሰናዳው ዘገባ ከትላንት በስቲያ ነው። ምክንያቱም ኬኔዲ ይህንን ዘገባ ያደረሰን በትላንትናው ዕለት ነበር። በሰዓት ጥበት ምክንያት ሳናስተላልፈው ቀርተን ነው ለዛሬ ያሳደርናላችሁ። ስለዚህ መጽሐፉ የተመረቀው ከትላንት በስቲያ መሆኑን በዚሁ ማስተካከያ ለመስጠት ወዳለሁ። የተከበራችሁ አድማጮች፣ የአርብ ምሽት ዝግጅታችንን አጠናቀን ልንሰናበታችሁ ጥቂት ደቂቃ ከአንድ ደቂቃ ያነሰ ጊዜ ነው የቀረን። የነገው ምሽት ዝግጅታችንን በጥቂቱ ላስተዋውቃችሁ። በትግራይ ክልል የሚደረገውን የእርዳታ እህል አቅርቦት መመጣጠንና አለመመጣጠን በተመለከተ የሚነሱ ቅሬታዎችን ይዘን ወደ ትግራይ ክልል አምርተናል። ዘጋቢያችን ያሰናዳው ቃለ ምልልስ አለ። እንዲሁም በአደጋና የስጋት ስራ አመራር የህዝብ ግንኙነት ቃል አቀባይ የሆኑት አቶ ደበበ ዘውዴም ጋር የተደረገ ቃለ ምልልስ አለ። እነሱን አካተን እናስደምጣችኋለን። በእሁድ ምሽት ደግሞ የራዲዮ መጽሔት ዝግጅታችን አለ። አሉላ ከበደ ይጠብቃችኋል። በእኛ በኩል ለዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። ደህና እደሩ።